the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 13 ቀን 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ
አድማጮቻችን፣ አስተናጋጆቻችሁ አዲሱ አበበና
እኔም አዳነች ፍስሐዬ ነን።
የእስልምና ሃይማኖት ተከታዮች ዛሬ የነብዩ መሐመድን የልደት ቀን እያከበሩ ናቸው።
ነብዩ ተወለዱ እንግዲህ 1490 ዓመት ነው ዘንድሮ።
የእስልምና እምነት መምህር የሆኑት ቀዳሚው ሙፍቲ ሐጂ ዑመር ኢድሪስ ናቸው። በመጽሔት ይቀርባሉ። ለእምነቱ ተከታዮች በሙሉ ዒድ ሙባረክ እንላለን።
ህጋዊና ሰላማዊ እንቅስቃሴዎችን በኃይል ለማስቆም እየተፈጸሙ ያሉ ግድያዎችና አፈናዎች ይቆሙ፣ በወንጀል የተሳተፉም ለፍርድ ይቅረቡ ሲል ተቃዋሚው መድረክ ጥያቄ አቀረበ።
ያልተመጣጠነ የኃይል እርምጃ እየተወሰደ ወገኖቻችን የሚቀጠፉበት ሁኔታ ይቆም። ይሄ የመጀመሪያው። ሁለተኛው ይሄንን ከኛን ቁጥጥር ውጭ ነው የተደረገው፣ እኛ አይዱና ግደሉ ተኩሱ አላልንም ይሉም እንደሆነ እነዚህን ወንጀል የፈጸሙትን ህግ ፊት ቀርበው እንዲጠየቁ እንዲደረግ እንፈልጋለን።
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። በአብይ ርዕስ ዘገባለን።
አሁን አድማጮች፣ ዋና ዋና የምሽቱን የዓለም ዜና እናሰማችሁ።
ብሩንዲ የአፍሪካ ህብረት ወደ ሀገሪቱ ለመላክ አስቦት የነበረውን 5000 አባላትን ያቀፈ የሰላም ጠባቂ ኃይልን እንደማትቀበል አስታወቀች። ሀገሪቱ ወደ እርስ በርስ ጦርነት እያመራች ነው የሚለውን ስጋት መሰረት በማድረግ ነበር የአፍሪካ ህብረት ሰላም ጠባቂ ኃይል ለመላክ ማሰቡን ባለፈው ሳምንት የገለጸው። የብሩንዲ ብሔራዊ ጸጥታ ካውንስል ፕሬዚደንት ፒየር ንኩሩንዚዛ እና መላ ካቢናቸው ሊላክ የታቀደውን ሰላም ጠባቂ ኃይል እንደማይቀበሉ ትላንት ማክሰኞ አስታውቀዋል። የብሩንዲ ፓርላማ እንደ ወራሪ ኃይል ይታያል ሲል ባለፈው ሰኞ ተናግሮ ነበር። የብሩንዲ ውጭ ጉዳይ ሚኒስትር የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር የሰጧቸውን መግለጫ አጣቅሶ ባልደረባችን ጀምስ ባቲ ያጠናቀረው ዘገባ አለ። ሰለሞን አባተ ያቀርበዋል።
ሰለሞን እያዘጋጀ ነው። ዘገባውን እንደደረሰ እናቀርባለን። ወደሚቀጥለው ዜና ልለፍ። በሰሜን ምስራቅ ናይጄሪያ ገጠሮች የሚኖሩ ሰዎች ቦኮ ሐራምን ያሳድዱ የነበሩ የካሜሩን ወታደሮች 70 የሚሆኑ ሲቪሎችን ገድለዋል ይላሉ። እማኞች እንደሚሉት ወታደሮቹ ቦርኖ ክፍለ ሀገር ውስጥ ወደሚገኘው ኪርዋ ጅሚ ወደ ተባለው መንደር ገብተው የቦኮ ሐራም አማጽያን የት እንደተደበቁ ከጠየቁ በኋላ ተኩስ መክፈት ጀመሩ። በርካታ የመንደሩ ነዋሪዎች ከተኩስ በሩጫ እንዳመለጡ ተናግረዋል። ያመለጡት ሰዎች በማግስቱ ወደ መንደሩ ሲመለሱ የሰባ ሰዎች አስክሬኖች እንዳገኙም ገልጠዋል። በአካባቢው ያሉ ሚሊሺያዎች ቡድን ቃል አቀባይ አባስ ጋቫ ወታደሮቹ በመንደረተኞቹ ላይ ተኩስ የከፈቱት የቦኮ ሐራም አባላትን አልባሳትን ይቅርታ ያሳድር በነበረ ወቅት ነው ብለዋል። ኪረዋ ጅምኒ ከካሜሩን ጋር በሚዋሰነው ድንበር አጠገብ የምትገኝ መንደር ስትሆን ጽንፈኛው እስላማዊ ቡድን ከአቻምና አንስቶ ድንበር ዘለል ጥቃት ከጀመረበት ጊዜ አንስቶ ከቦኮ ሐራም ጋር ውጊያ ሲያካሂድ ቆይቷል።
ሂዩማን ራይትስ ዋች የተባለው ዩናይትድ ስቴትስ የሚገኝ የሰብአዊ መብት ቡድን በሩዋንዳ የተፈጸመውን ፍጅት ለመዳኘት የተመሰረተው ዓለም አቀፍ የወንጀል ችሎት በዘጠኝ ቀናት ውስጥ በሩን ከመዝጋቱ በፊት በዓለም ዙሪያ ያሉት መንግስታት በሩዋንዳ በተፈጸመው ፍጅት የሚጠረጠሩትን ሁሉ ለፍርድ ለማቅረብ እንዲሯሯጡ ጥሪ አቅርበዋል። ለሰብአዊ መብት የሚሟገተው ቡድን ዛሬ ባወጣው መግለጫ እንደ አውሮፓ አቆጣጠር በ1994 ዓ.ም በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የተመሰረተው ችሎት 93 ሰዎችን ለፍርድ አቅርቦ 61 ሲፈርድባቸው 14 በነጻ መልቀቁ ይታወቃል። ችሎቱ በሩዋንዳ ስለተፈጸመው ፍጅት ሐቁ እንዲወጣ በማድረግና ሰለባ የሆኑት ሁሉ ፍትህ እንዲያገኙ በማስቻል ረገድ ለመገመት በሚያዳግት መልኩ ትልቅ አስተዋጽኦ ማድረጉን አስገንዝቧል። በሌላ በኩል ግን ሂዩማን ራይትስ ዋች በሀገሪቱ የተፈጸመው ፍጅት እንዲቆም በማድረግ ስልጣን የያዘው የሩዋንዳ የአገር ወዳዶች ግንባር የተባለው ድርጅት የቀድሞ አባላትን ለፍርድ ለማቅረብ አልፈልግም በማለት ነቅፎታል። ገዢው ፓርቲ ስልጣን እንደያዘ በብዙ ሺህ የሚቆጠሩ ሁቱ ሲቪሎችን ገድሏል ይላል የሰብአዊ መብት ድርጅት።
የኢራቅ ወታደሮች ከሰባት ወራት በፊት እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ኃይሎች የተያዘችውን ራማዲ ከተማን ለማስመለስ በሚያደርጉት ጥረት እየገፉ መሆናቸው ታውቋል። በምረጥ ጸረ አሸባሪ ቡድን የሚመራ ኃይል ከባድ የማጥቃት ውጊያ ከጀመረ ሁለተኛ ቀኑ ሲሆን የአንባር ክፍለ ሀገር መዲና በሆነችው ራማዲ ወደሚገኘው የመንግስት ግቢ እየገፉ ነው ተብሏል። በብዙ መቶዎች የሚቆጠሩ ጽንፈኞች ቡድን አማጽያን በከተማይቱ መሃል መሽገዋል ተብሎ ይታመናል። የአሜሪካ ድምፅ ሬዲዮ ዘጋቢ ቪክተር ቢያቲ የላከውን ዘገባ ሰሎሞን ክፍሌ ያቀርባል።
ኮሎኔል ስቲቭ ዋረን ቆራጥ የተሰኘው የመልሶ ማጥቃት ዘመቻ ቃል አቀባይ ናቸው። ትላንት ለጋዜጠኞች ሲናገሩ በዚህ ዘመቻ የእስላማዊ መንግስቱ መሸነፍ የማያጠራጥር ነው ብለዋል።
እድገቱ ባለፉት በርካታ ሳምንታት የታየ ቢሆንም ገና ብዙ መሰራት ያለበት ይመስለኛል። ወደ ራማዲ የሚወስደው ጎዳና ሙሉ በሙሉ ከጠላት ጸድቷል። አሁንም አልፎ አልፎ የተቀበሩ ፈንጂዎችና ተዋጊዎች እዚህና እዚያ ሊኖሩ ይችላሉ። ቁጥራቸውም ያን ያህል ባለመሆኑ ሊመክቱን አይችሉም። የሲቪል ማህበረሰቡም የእስላማዊ መንግስቱ ተዋጊዎች በራማዲ የመቆየታቸው ዕድል እያበቃ መሆኑን የተገነዘቡ ይመስለኛል።
የራማዲ ሲቪሎች ከአራት እስከ 10 ሺህ እንደሚደርሱ ሲታመን በብዛት በተዋጊዎቹ ወጥመድ ውስጥ መቆየታቸው ይገለጻል። የኢራቅ ኃይሎች ነዋሪዎቹ መውጣት ከፈለጉ የትኞቹን መንገዶች መጠቀም እንዳለባቸው በራሪ ጽሑፎችን በትነዋል ሲሉ ኮሎኔል ስቲቭ ዋረን አስረድተዋል።
አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን ሩሲያ በሶሪያ የምታካሄደው የአየር ድብደባ ነቅፏል። ዛሬ በወጣው አዲስ ዘገባ መሰረት በሆልምስ፣ ኢድሊብ እና አሌፖ ክፍላተ ሀገር ውስጥ ቢያንስ 200 ሲቪሎች ሩሲያ በምታካሄደው ድብደባ ተገድለዋል። አምነስቲ እንደሚለው የሩሲያ የአየር ድብደባዎች ቤቶችንና ሆስፒታሎችን መጥተዋል። በአካባቢው ተዋጊ ኃይሎች ወይም ወታደራዊ ኢላማዎች እንዳልነበሩ ያካሄድኩት ጥናት አመልክቷል ይላል። እንዲህ አይነቱ ጥቃት በጦርነት ወንጀል ደረጃ ሊታይ ይችላል ሲሉ የአምነስቲ ኢንተርናሽናል የመካከለኛው ምስራቅና የሰሜን አፍሪካ ፕሮግራም ዳይሬክተር ፊሊፕ ሉተር ገልጸዋል። አምነስቲ አያይዞም ሩሲያ የታገደውን ክላስተር ቦምብንና ተቆጣጣሪ አልባ ፈንጅን እንደተጠቀመች ማስረጃ አለኝ ይላል። ሞስኮ እስካሁን ባለው ጊዜ ለአምነስቲው ክስ የሰጠችው ምላሽ የለም።
አንድ ሙስሊም እንግሊዛዊ ቤተሰብ ወደ ደቡባዊ ካሊፎርኒያ እንዳይጓዝ በመጨረሻው ሰዓት ላይ በመከልከሉ የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ዩናይትድ ስቴትስን እንዲጠይቁ አንድ የብሪታንያ ምክር ቤት አባል ደብዳቤ ጻፉ። የብሪታንያ ዜጋ የሆነው ቤተሰብ ወደ አሜሪካ ለመሄድ ያቀደው የእረፍት ጊዜውን በዲዝኒላንድ ለማሳለፍ እንደነበር ተገልጧል። ጠቅላይ ሚኒስትሩ ታዲያ የምክር ቤት አባሉ የላኩትን ደብዳቤ እንደሚመለከቱ ጽህፈት ቤታቸው ገልጿል። ስቲላ ክሪሲ ለጠቅላይ ሚኒስትሩ በጻፉት ደብዳቤ አንድ አባት 9 ልጆቻቸውና ወንድሞቻቸው ባለፈው ሳምንት ማክሰኞ ጋትዊክ አውሮፕላን ማረፊያ ላይ እንደደረሱ ወደ ዩናይትድ ስቴትስ በሚበረው አውሮፕላን ውስጥ መግባት አትችሉም እንደተባሉ ጠቁመዋል። ወደ አሜሪካ እንዳይገቡ የሚከለከሉት ሙስሊም እንግሊዛውያን ቤተሰቦች ብዛት እንዳሳሰባቸውም የምክር ቤት አባሏ ለብሪታንያ ጋዜጦች ተናግረዋል። ከወንድማቸውና ልጆቻቸው ጋር ሊጓዙ የነበሩት መሐሙድ ታሪክ መሐመድ ወደ አሜሪካ እንዳይሄዱ የተከለከሉት ሙስሊም በመሆናቸው ነው የሚል እምነት እንዳላቸው ለጋርዲያን ጋዜጣ ተናግረዋል። አሜሪካ ውስጥ በደረሱት ጥቃቶች ምክንያት ማንኛውም ሙስሊም አደጋ የሚያደርስ አድርገው ያስባሉም ብለዋል።
በመጨረሻም ደቡባዊ ቻይና ውስጥ ባለፈው እሁድ አንድ በኢንዱስትሪ ፓርክን ጠራርጎ ከወሰደው ከባድ የመሬት መደርመስ አደጋ አንድ ወጣት ፈላሽ ሰራተኛ በሕይወት እንደተገኘ ተገልጿል። ቲያን ዘሚን የተባለ የ19 ዓመት ዕድሜ ወጣት ሄንግታዩ የኢንዱስትሪ ፓርክ ከተባለው በጓንኮንግ ክፍለ ሀገር ከሚገኘው ሸንዥን የኢኮኖሚ ማዕከል ዛሬ በሕይወት ተገኝቶ ወደ ሆስፒታል እንደተወሰደና ቀዶ ሕክምና ተደርጎለት በተረጋጋ ሁኔታ እንደሚገኝ ባለሥልጣኖች ገልጸዋል። አድማጮች፣ የዕለቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 13 2008 ዓመተ ምህረት ምሽት ፕሮግራም ነው።
አስገድዶ መዳር ያው ከአስገድዶ መድፈር ወይም ደግሞ እንድትደፈር ከማድረግ የሚለይ አይደለም።
ደበበ ኃይለ ገብርኤል የሕግ ባለሙያ ናቸው። በሴቶችና ቤተሰብ ክፍለ ጊዜ ይመለሳሉ።
ዋሽንግተን ዲሲ ውስጥ ኢትዮጵያውያን የራሳቸውን መሰባሰቢያ አዳራሽ በመግዛታቸው ታላቅ ሐሴት አደረጉ።
በሰው ሀገር ተስፋ ሊሰጠው የሚችል በመሆኑ በእኔ በኩል በጣም ከፍተኛ እርምጃና ደስታ ነው የፈጠረብኝ።
እንደዚህ እኮ ብንተባበር ኖሮ ሌላ 3፣ 4፣ 5፣ 6 ቤት ይገዛ ነበረ።
ኢትዮጵያውያን የራሳቸው መናኸሪያ ማግኘታቸው ትልቅ ነገር ነው፣ እመርታ ነው።
ደስታቸውን ከገለጹት መካከል ጥቂቶቹን ያደመጣችሁት። ሙሉ ዝርዝር በኢትዮጵያውያን በአሜሪካ ዝግጅታችን ይቀርባል።
አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋግራለን። ቀዳሚውም የዕለቱ አብይ ርዕስ ነው።
ሕጋዊና ሰላማዊ እንቅስቃሴዎችን በኃይል ለማስቆም እየተፈጸሙ ያሉ ግድያዎችና አፈናዎች ይቁሙ፣ በወንጀል የተሳተፉትም ለፍርድ ይቅረቡ ሲል የተቃዋሚው መድረክ ጥያቄ አቀረበ። የመድረክ አመራር አባላት ዛሬ በሰጡት መግለጫ በኦሮሚያ ክልል የተቀሰቀሰውን ተቃውሞ ተከትሎ ሕይወታቸውን ያጡ ዜጎች ቁጥር 86 መድረሱን አስታውቀዋል። የስም ዝርዝራቸውን ለመገናኛ ብዙሃን አሰራጭተዋል። የኢትዮጵያ መንግስት ለግድያዎቹ ተጠያቂ የሚያደርገው የጥፋት ኃይሎች የሚላቸውን ተቃዋሚዎች ነው። መሳሪያ የታጠቁ የእንቅስቃሴው ተሳታፊዎች በጸጥታ ኃይሎችና በሌሎችም ላይ ጉዳት አድርሰዋል ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰጡት መግለጫ። እስክንድር ፍሬው ዘገባ አለው።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዛሬ የሰጠው መግለጫ በተለይ በኦሮሚያ ክልል ተወሰዱ ባላቸው የኃይል እርምጃዎች ላይ ያተኮረ ነው። በሰላማዊ አግባብ ጥያቄ የማቅረብና የመቃወም መብት በኢትዮጵያ ሕገ መንግስት አንቀጽ 30 ንዑስ አንቀጽ 1 ላይ መስፈሩን መግለጫው አስታውሷል። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላንን በመቃወም ሰሞኑን የተካሄዱት እንቅስቃሴዎችም ይህንን መብት መሰረት ያደረጉ መሆናቸውን አስረድተዋል። መንግስት ግን በእነዚህ ንጹሐንና ሰላማዊ ዜጎች ላይ የኃይል እርምጃ ወስዷል ሲል በመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም የተነበበው መግለጫ አብራርቷል።
ይህንን ህገ መንግስታዊ መብት በመጠቀም ሰሞኑን በኦሮሚያ ክልል ውስጥ በተለያዩ ወረዳዎች፣ ከተሞች እንዲሁም የከፍተኛ ትምህርት ተቋማት ውስጥ ያሉ ህዝቦችና ተማሪዎች የፍንፍኔ ዙሪያ ከተሞችን ከአዲስ አበባ ጋር ለማስተሳሰር ተብሎ የወጣውን ማስተር ፕላን በመቃወም ሰላማዊ ሰልፍ ለማድረግ ሲንቀሳቀሱ የክልል ፖሊስና የፌዴራል የመከላከያ ልዩ ኃይል ሰላማዊውን ሁኔታ በማደፍረስ ያልተመጣጠነ የኃይል እርምጃዎችን መውሰዱን መድረክ ዳግመኛ ይኮንነዋል። በዚህ የኃይል እርምጃ እስካሁን ባለው መረጃ ከ80 በላይ ንጹሐን ዜጎች ህይወት በከንቱ ሊቀጠፍ መቻሉን፣ በብዙ መቶዎችም የቆሰሉ እንዳሉ፣ ሰዎች ለህገወጥ እስራት መዳረጋቸውን፣ ማንነታቸውን መለየት እስከማይቻል አስከሬናቸውን ያበላሻቸው ዜጎች ጭምር በየጥሻው በብዛት ተጥለው መገኘታቸውን መድረክ በታላቅ ሐዘንና ምሬት ተገንዝቦታል።
የመድረክ አመራሮች በዚሁ መግለጫ በኦሮሚያ ክልል ተገደሉ ያሏቸውን የ82 ሰዎች ስም ዝርዝርና አድራሻ የያዘ መረጃ ለጋዜጠኞች አሰራጭተዋል። ማንነታቸው ያልተለየ የተባሉ 4 ሟቾች ደግሞ አድራሻቸው ብቻ ተጠቅሷል። እናም የኃይል እርምጃ እንዲቆም፣ ንጹሐን ዜጎችን በመግደል የተሳተፉ ሁሉም ለፍርድ እንዲቀርቡ ፓርቲው ጠይቋል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ነው ያብራሩት።
ከሁሉም ነገር ቅድሚያ የምሰጠው ይሄ የኃይል እርምጃው ያልተመጣጠነ የኃይል እርምጃ እየተወሰደ ወገኖቻችን የሚቀጠፉበት ሁኔታ ይቁም። ይሄ የመጀመሪያው። ሁለተኛው ይሄንን ከእኛን ቁጥጥር ውጭ ነው የተደረገው፣ እኛ ሂዱና ግደሉ ተኩሱ አላልንም ይሉም እንደሆነ እነዚህን ወንጀል የፈጸሙትን ሕግ ፊት ቀርበው እንዲጠየቁ እንዲደረግ እንፈልጋለን። እንዲጠየቁ መሰረታዊ ሆኑ። ይሄ ሀገር ወጥተን መግባት የምንፈራበት ሁኔታ ነው ወይ? መንግስት ይሁን ማን የፈለገው ዝም ብሎ ተኩሶ ገሎ በነጻነት ያለ አካውንታቢሊቲ ያለ ተጠያቂነት የምንኖር ሀገር ነው ወይ? እንግዲያው እንዴት ነው ይኖራሉ? ቆይ ለምን ኢትዮጵያ ይሰደዳል የሚብለው እኮ ቦታ የለውም እንዴ? ስንት ጊዜ ነው የዜጎች መብት ተመጣጣኝ ባልሆነ ጉልበት እየተከተፈ ነው እየተባልን ላለፉት እኮ 25 አመታት ይሆናል ከሽግግር ጊዜ ጀምሮ። ኦኬ እና ይሄ ነገር ዝም ብሎ እየቀጠለ ነው። ማን ነው እስቲ የዚህ አይነት ተመጣጣኝ ያልሆነ ጉልበት ተጠቅሞ መሳሪያ ተጠቅሞ ህዝብን ቀሏል ተብሎ የተከሰሰ? የሰራዊቱ አባል ይሁን የፖሊስ አባል ይሁን ማን ነው?
ከሰሞኑ የተቃውሞ እንቅስቃሴ ጀርባ ያሉት በፓርላማው በአሸባሪነት የተፈረጁት የኢትዮጵያ ተቃዋሚ ኃይሎች መሆናቸውን መንግስት ይናገራል። ኦነግና ግንቦት ሰባት ደግሞ በዚሁ ወንጀላ በስም ተጠቅሰዋል። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በዛሬው መግለጫ እንዳሉት ይህ የመንግስት ወንጀላ የሀገሪቱ መሪ በቅርቡ ከሰጡት መግለጫ ጋር የሚጻረር ነው።
የኢትዮጵያ ሬዲዮና ቴሌቪዥን የተከታተለ ባለ ሁለት ወር ማይሞላ የሀገሪቱ ጠቅላይ ሚኒስትር ኦነግ ሞቷል፣ ዛሬ ኦነግ ሞቷል ይሉናል። ነገ የተነጎዳ ደግሞ ኦነግ አለ በጀርባ ሆኖ እንዲህ እያደረገ ይሉናል። እንትን አዳምጡ ማለት እንትኑ እዩ ማለት ኦነግ ሞቷል ተብሎ ከተቀበረ በኋላ ደግሞ ተነስቶ ከጀርባ እንዲህ እያደረገ ጸረ ህዝብ ኃይሎች እንዲህ እያደረጉ ይሉናል። ምንድነው የምናደርገኛ እኮ የትምህርት ቤት ህጻናት ናቸው እኮ እዚህ አሁን የተጀመረው ግንጪ ላይ ከትምህርት ቤት ቆርጦ አንደኛ ደረጃ ነው እና ሁለተኛ ደረጃ አይመስለኝም። እና ቆርጦ መሬት ካድሬው ተከፋፈለ። ከዛ ደግሞ ጭልሞ የሚባል ጫካ ለኢንቨስተር ለሚባለው ኢንቨስተር እንግዲህ አሁን ምንድን ነው ትናንት ምን ያደርግ የነበረውም ዛሬ ምንድን ነው ሚሊነር ነው በረባሶ በምንም ሄደ ነበር በማግስቱ በሩ በምኑ ሚሊነር ይሆናል። ለኢንቨስተር ተሰጠ ተባለ እና የትምህርት ቤት ህጻናት ናቸው ተቃውሞቱ። ያን ነው ይህን ኦሮሚያ ተቀጣጠለው። ለነገሩ ሰፊ ህዝባዊ ቢሶት አለ።
የኢትዮጵያ መንግስት ግን በሰሞኑ የተቃውሞ እንቅስቃሴ ለደረሰው ጉዳት ተጠያቂዎቹ ሀገሪቱን ወደ ለየለት ብጥብጥ መውሰድ የፈለጉ ጸረ ሰላም ኃይሎች ናቸው ይላል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በሰጡት መግለጫ እንዳሉት ማንኛውም ጥያቄ መቅረብ ያለበት ህጋዊና ሰላማዊ በሆነ መንገድ ነው። በኦሮሚያ ክልል ሲካሄድ የነበረው እንቅስቃሴ ግን የጥፋት ኃይሎች እጅ ጭምር ያለበት መሆኑን ያስታወሱት ለዜጎች ህይወት መጥፋት ተጠያቂዎቹም መሳሪያ ታጥቀው ጭምር የተሳተፉት እነዚህ ኃይሎች መሆናቸውን ጠቅላይ ሚኒስትሩ አብራርተዋል።
በዚህ ሂደት ውስጥ በስሜት ተነሳስተው እና የጥፋት ኃይሎች የዘረጉትን መረብ ውስጥ ገብተው የጥፋት ኃይሎች ከበስተጀርባ ሆነው እና ከፊት ለፊትም እየመሩ በርካታ የህዝብ ሀብቶች፣ የመንግስት ሀብቶች፣ የግል ባለ ሀብቶች፣ የሀገር ውስጥም የውጭ ባለ ሀብቶችም ንብረቶች በንዚን እያርከፈከፉ ያቃጠሏቸው ንብረቶች እንዳሉ ደግሞ እናውቃለን። በዚህ ሂደት ውስጥ መሳሪያ የታጠቁም ኃይሎች ጸጥታ ኃይሎችንም ሆነ ሌሎች የህብረተሰብ ክፍሎችንም በመሳሪያ ኃይል እየገደሉ ወይም ደግሞ እየጎዱ እንደመጡ አይተናል። ይሄ ነገር በምንም መንገድ ሊቀጥል የሚችል አይደለም። በምንም መልኩ ሊቀጥል የሚችል አይደለም። መንግስት ህገ መንግስቱን የማስከበር ህጋዊ ስርዓቱን የማስከበር ይሄ የህሉና ጉዳይ የሆነውን ፌደራላዊ ዲሞክራሲያዊ ህገ መንግስታችንን የማክበርና የማስከበር ኃላፊነቱን በአግባቡ ሊወጣ ይገባል። የክልሉ መንግስትም የፌደራል መንግስትም የጀመሩት አሁን ስራ አለ። ይሄን ስራ አጠናክረን የምንቀጥል ይሆናል። ከዚህ አኳያ ማንኛውንም ጸረ ሰላም ኃይል፣ የሽብር ኃይል፣ አካባቢውን ለማናጋት የሚፈልግ ኃይል ከህዝቡ ጋር ሆነን ህጉ በሚፈቅደው መሰረት ህጋዊ እርምጃ ያላንዳች ምህረት የምንወስድ መሆኑን በዚህ አጋጣሚ ደግሞ መልእክት ማስተላለፍ ፈልጋለሁ።
መድረክ በዛሬው መግለጫ በርከት ያሉ ጉዳዮችን አንስቷል። ከ80 በላይ ብሔር ብሔረሰቦች ባሉባት ሀገር የፖለቲካ አቅጣጫ ላይ ወሳኞቹ አማራና ኦሮሞ ብቻ እንደሆኑ አድርገው የሚያቀርቡ ያላቸውን ኃይሎችም መድረክ ተቃውሟል። እነዚህ ወገኖች ድብቅ አጀንዳቸውን የሚያራግቡ መሆናቸውን የገለጸው መድረክ ከዚህ ተግባራቸው እንዲቆጠቡ ማሳስቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በጥቂት ቀናት ውስጥ ከ8 ቀን በኋላ ማለት ነው የሚያበቃው የአውሮፓውያኑ 2015 ዓ.ም ለአብዛኛው የአፍሪካ አህጉር የረሃብ አመት ሆኖ ሊያልፍ ነው። በመስራቅና ደቡባዊ አፍሪካ የኤልኒኞ ያየር ሁኔታና ሌሎችም ያየር ንብረት መዘበራረቅ ሁኔታዎች ከባድ የምግብ ቀውሶችን ቀስቅሰዋል። የደቡብ ሱዳንና የመካከለኛ አፍሪካ ሪፐብሊክ ግጭቶች እንዲሁም የሳህል አውራጃ ድህነትና የህዝብ ብዛት በከፍተኛ ደረጃ መጨመሩም የረሃብ ምክንያት ሆነዋል። የቪኦኤዋ አኒታ ፖል እነዚህ የተለያዩ ቀውሶች ያላቸውን የጋራ ባህሪ የተመለከተችባቸውን ዘገባ ከጆሃንስበርግ አስተላልፋለች። ቆንጅታ እየታቀርባለች።
ዘንድሮ ረሃብ አፍሪካን ክፉኛ ነው የመታት። በአየር ንብረት ለውጥ፣ በግጭትና በድህነት ክፉኛ በተጠቁት በርካታ የአህጉሪቱ ሀገሮች በብዙ 10 ሚሊዮኖች የተቆጠሩ ሰዎች ስቃይ ላይ ናቸው። በተለያዩ የአህጉሪቱ ክፍሎች ያሉ ሀገሮች ለምሳሌ ደቡብ ሱዳን፣ ማላዊና መካከለኛ አፍሪካ ሪፑብሊክ ከባድ ሁኔታ የተደቀነባቸው መሆኑን በቅርብ ወራት እያስጠነቀቁ ናቸው። ከሰሃራ በመለስ ያለው የአፍሪካ ክፍል ከየትኛውም የዓለም አካባቢ የከፋ ረሃብ ተጠቂ ብዛት ያለበት መሆኑን ከአራት ሰው አንዱ በቂ ምግብ እንደማያገኝ የተባበሩት መንግስታት የዓለም የምግብ ፕሮግራም WFP አስገንዝቧል። በየቀኑ አፍሪካ ውስጥ 23 ሚሊዮን ልጆች እንደራባቸው ነው ወደ ትምህርት ቤት የሚሄዱት እንደ WFP መግለጫ። የዓለም የምግብ ፕሮግራሙ ባለስልጣን ዴቪድ ኦር የአየር ሁኔታ ዋናው ጠንቅ በሆነበት በታችኛው የአፍሪካ ክፍል ይህ የ2015 ዓመተ ምህረት ለየት ባለመልኩ የከበደ ሆኖ መቆየቱን ይናገራሉ።
I think what makes things different this year is the combination of drought and then an El Niño weather event coming right.
እንደሚመስለኝ ዘንድሮ ሁኔታዎቹን ከወትሮው ለየት ያደረገው ድርቁ ከዚያም ወዲያው ተከትሎ የተፈጠረው የኤል ኒኞ የአየር ሁኔታ ነው። ህዝቡ ለሁለት አመታት በተከታታይ የዝናብ እጥረት መጥቷል። ያ ደግሞ 70% ህዝብ በግብርና በሚተዳደርበት አካባቢ ችግሩን አክፍቶታል።
ይሁን እንጂ የአፍሪካ መንግስታትም ራሳቸውም ትልቅ ሚና እንዳላቸው የረሃብ ቀውሱ ምክንያት የነርሱም ጥፋት ጭምር እንደሆነ ነው የሚናገሩት። የማላዊ የገንዘብ ሚኒስትር ጉዶል ጎንድዊ በአመቱ መጀመሪያ ገደማ ላይ ሲናገሩ የሀገራቸውን የረሃብ ሁኔታ ቅሌት ሲሉ ነበር የገለጹት።
We have to be doubling our efforts to ensure that where it is possible for us to
ጥረቶቻችንን በእጥፍ ማሳደግ ይኖርብናል። እጅግ በጣም የተዋጣ ስራ መስራት የምንችልበት ጉዳይ ላይ ይህንኑ ለማድረግ መጣር አለብን።
በኢትዮጵያ በከባድ ድርቅ ምክንያት አስቸኳይ የምግብ እርዳታ የሚያስፈልገው ህዝብ ቁጥር 10.2 ሚሊዮን መድረሱን የሀገሪቱ መንግስት በቅርቡ ይፋ አድርጓል። መንግስቱ ለችግሩ ተጠቂዎች እርዳታ የሚውል እስካሁን ከተመደበው ሁሉ የበለጠ 192 ሚሊዮን ዶላር መድቧል። የመንግስት ቃል አቀባይ አቶ ጌታቸው ረዳ
The government is very vigilant and we have a national disaster preparedness committee.
መንግስት በንቃት እየተከታተለ ነው። ብሔራዊ የአደጋ መከላከል ኮሚቴ አቋቁመናል። በየሳምንቱ ሰኞ ስብሰባ እያደረገ ሁኔታውን ይከታተላል።
ለጋሾች ድጋፍ እንዲያደርጉም የኢትዮጵያ መንግስት ጥሪ አቅርቧል። በቅርቡ የተቋቋመው የብሔራዊ የአደጋ ስጋት ኮሚሽን ኮሚሽነር ምትኩ ካሳ በሰጡት መግለጫ በ430 የሀገሪቱ ወረዳዎች ለሚገኙ ተረጂዎች የሚያስፈልገው ገንዘብ ከ25 ቢሊዮን ብር በላይ ወይም 1.4 ቢሊዮን ዶላር መሆኑን ነው ያስታወቁት። ከለጋሾች የተገኘው እስካሁን አነስተኛ መሆኑንም አመልክተዋል። በየመን፣ በሶሪያና በኢራቅ ያሉት ቀውሶች ምክንያት ለኢትዮጵያ ሊሰጥ ይችል የነበረውን ትኩረት እንደቀነሰው አቶ ምትኩ አያይዘው አስረድተዋል። በሌላ በኩል የእርዳታ ሰራተኞች ወደ ተጠቁት አካባቢዎች የሚሄዱበት ሁኔታ በተሻለ እንዲመቻች ተጨማሪ ሰራተኞችን ለማስገባትም የቪዛ ሂደቱ እንዲፋጠን የአሜሪካና የሌሎችም ለጋሽ ሀገሮች አምባሳደሮች ጠይቀዋል። መንግስት ስለ ድርቁና ስለ እርዳታ እንቅስቃሴው በየጊዜው መግለጫ እንዲሰጥም ተጠይቋል። ጉዳዩ የዓለም አቀፍ መገናኛ ብዙሃን ሽፋን ሊያገኝ እንደሚገባ ያመለከቱም አሉ። የዓለም አቀፍ የሕፃናት አድን ሴቭ ዘ ቺልድረን የኢትዮጵያ ዳይሬክተር ጆን ግራሃም አንዱ ናቸው።
In the world today, you really do need things to be in the media, to be covered in international news and so on, in order for even, you know, political officials in different countries and so on to take these
to ባሁኑ ዓለም ነገሮች በመገናኛ ብዙሃን እንዲዘገቡ በዓለም አቀፍ ዜናዎች እንዲካተቱ ሽፋን እንዲሰጣቸው ያስፈልጋል። በተለያዩ ሀገራት የሚገኙ የፖለቲካ ባለስልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው በኢትዮጵያ ድርቅ አለና ድጋፍ ያስፈልጋል ብለህ ብትጠይቅ እንዴት ስለዚህ ነገር በተለያዩ ሚዲያዎች አልሰማሁም ይላሉ። መንግስት በቅርቡ የተለያዩ መረጃዎችን ማሰራጨቱን አውቃለሁ። ሚዲያው እንዲያተኩርበት ግን የበለጠ መሰራት አለበት።
በሌሎች የአፍሪካ አካባቢዎች ለምሳሌ በደቡብ ሱዳን ችግሩ ውስብስብ ነው። በዚያ ለሁለት አመታት የዘለቀው ጭካኔ የተመላበት የእርስ በርስ ግጭት በብዙ መቶ ሺዎች የተቆጠረ ህዝብ ለችጋር እንዲጋለጥ ከፍተኛ አስተዋጽኦ አድርጓል። የእርዳታ ባለስልጣናት ያሉት ችግሮች በእርዳታ ድርጅቶች ብቻ የሚወጡት አይደለም ይላሉ።
We and the other humanitarian agencies are there to support the governments and that's more and more what we are doing
not just እኛም ሆነን ሌሎቹ የሰብአዊ ረድኤት ድርጅቶች እዚህ ያለነው ለመንግስታቱ አጋዥ ስራ ለመስራት ነው። አሁን ደግሞ በየጊዜው ተጨማሪ ስራዎችን እየሰራንን ችግር በሚፈጠርበት ወቅት እርዳታ መስጠት ወይም ሌላ አይነት የምግብ እርዳታዎች መስጠት ብቻ አይደለም። መንግስታቱ ችግሮቻቸውን ራሳቸው መፍታት የሚችሉበትን ተቋማዊ አቅም መገንባትና ሌሎችንም ቴክኒካዊ ድጋፎችን እናደርጋለን።
መፍትሄው ከውጪ ሊመጣ አይችልም ያሉት የእርዳታ ባለስልጣናት በመጪው የአውሮፓውያን ዓመት በ2016 አፍሪካውያን የረሃብ ቀውሶችን እንዲዋጉ ከተፈለገ ትግሉ መመራት ያለበት በአህጉሪቱ መንግስታት እንደሆነ አስገንዝበዋል።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮቻችን ከኛ ጋር አምሹ። ቀደም ሲል ዜናችንን የጀመርነው በቡሩንዲ ዜና ነበር። ይኸውም ቡሩንዲ የአፍሪካ ህብረት ሊልክ ያቀደውን 5000 የሰላም ጠባቂ አልቀበልም የማለቷ ዜና እና የቡሩንዲ ውጭ ጉዳይ ሚኒስትርና የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር የሰጧቸው መግለጫዎች አጣቅሶ ባልደረባችን ጄምስ ባቲ ያጠናቀረው ዘገባ ነው በስካሁን ያቆየነው። አሁን ደርሶናል፣ ሶሎሞን አባቴ ያቀርበዋል።
ባለፈው አርብ የአፍሪካ ህብረት 5000 ሰው ያለው ጦር ቡሩንዲ ላይ ለማስፈር ወስኖ ነበር። ሰበቡም ቡሩንዲ ወደ አዲስ የእርስ በርስ ብጥብጥ እየተንሸራተተች ነው የሚል ነው። ከትናንት በስቲያ ሸንጎ የተቀመጠው የቡሩንዲ ፓርላማ ታዲያ ያንን ሰላም ጠባቂ እንዲሆን የህብረቱ የሰላምና የደህንነት ምክር ቤት ያሰበውን ኃይል ወራሪ ጦር ተብሎ እንደሚቆጠር አስጠንቅቋል። ትናንት ደግሞ የቡሩንዲ ብሔራዊ የደህንነት ምክር ቤቱ ያንን አቃቤ ሰላም ተልእኮ ሐሳብ አውግዟል፣ ውድቅ አድርጓል። ይህ ምክር ቤት ፕሬዚደንቱን ፒየር ንኩሩንዚዛንና መላ ካቢኔያቸውን የሚያቅፍ ነው። የቡሩንዲ የውጭ ጉዳይ ሚኒስትር አለን ኛሚትዋ ለቪኦኤ በሰጡት ቃል እኛን ሳታማክሩ ያሳለፋችሁት ውሳኔ የዲፕሎማሲን በጎ ተግባር የሚጻረር ነው ብለውታል።
በጦሩ መሰማራት ጉዳይ ላይ የቡሩንዲ መንግሥት ሐሳቡን መስጠት እንደሚኖርበት በሰላምና ደህንነት ምክር ቤቱ ውሳኔ ላይ መደንገጉን የምታስታውሱ ይመስለኛል። እንደ እውነቱ ውሳኔው ራሱ የቡሩንዲን መንግሥት የሚያቅፍ መሆኑ እርግጥ ነው።
የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስቱስ ሙዌንቻ ግን ሰሞኑን ለቪኦኤ በሰጡት መግለጫ የሰላምና የደህንነት ምክር ቤቱ ውሳኔው ላይ ከመድረሱ በፊት የቡሩንዲን መንግሥት ሐሳብም ያዳመጠና ግምት ውስጥ ያስገባ መሆኑን አመልክተዋል። ምንም እንኳ ቡሩንዲ የህብረቱ የሰላምና የደህንነት ምክር ቤት የታህሳስ ሰብሳቢ ሊቀመንበር ብትሆንም እንድንመክርበት ጨርሶ አልተደረግንም ብለዋል የቡሩንዲው የውጭ ጉዳይ ሚኒስትር ኛሚትዋ። በሌላ በኩል ደግሞ የማንኛውም መንግሥት ሥራ የዜጎቹን ደህንነት መጠበቅ ነው ያሉት የህብረቱ ምክትል ሊቀመንበር ሙዌንቻ
ሰዎች ቡሩንዲ ውስጥ እየሞቱ እንዳሉ ግልጽ ነው። ሰው በየመንገዱ እየተገደለ ነው። ከአንዳንድ የቡጁምብራ ጎዳናዎች አስክሬን እየተነሳ ነው። የአፍሪካ ህብረትን ኃላፊነት ካስተዋልክ ደግሞ ተግባሩ አደጋን መከላከልና የሰዎችን ደህንነት መጠበቅ ነው። ይህ እንደ እውነቱ የማንኛውም መንግሥት ኃላፊነት ነው። ይህ ግን እየተደረገ አይደለም። ሁኔታው እንዲህ የሚቀጥል ከሆነ የአፍሪካ ህብረትና ዓለም አቀፉ ማኅበረሰብ ሁኔታው ወደ ዘር ፍጅት የሚያመራ ከሆነ
ፍጅት ሲተነሰስና ሲንተከተክ እጆቻቸውን አጣጥፈው አይመለከቱም።
የብሩንዲው የውጭ ጉዳይ ሚኒስትር አለን ያሚቷ ግን ከዚህ የሙወንቻ መልእክት ጋር ፈጽሞ አይስማሙም። ብሩንዲ ውስጥ አሁን እየታየ ያለው ሁኔታ ወደ ፍጅት እያመራ ነው የሚባል ቋንቋ ጦር ወደ ብሩንዲ ለመላክ የሚያስቡ ሰዎች ሴራ ነው ብለውታል። ብሩንዲ ውስጥ ችግር መኖሩን ክደን አናውቅም ያሉት የውጭ ጉዳይ ሚኒስትሩ ኛሚቷ አመጽ ብለው የጠሩትን መነሳሳት ግን በቁጥጥር ስር የማዋል እርምጃዎችን ወስደናል ብለዋል።
ጮች አሁን ደግሞ ከናንተው ከደረሱን አስተያየቶች ጥቂቶችን እናቀርባለን።
ቪኦኤ መልእክቴ ለኢህአዴግና ለኢትዮጵያ ሕዝብ ነው። በአሁኑ ሰዓት በኢትዮጵያ በመፈጸም ላይ ያሉ ሁኔታዎች እጅግ በጣም ያሳዝናል። እግዚአብሔር በሞቱት መንግስት ሰማያት ያዋርሳቸው፣ ላሉት ደግሞ እግዚአብሔር ጽናቱን ይስጣቸው። ኢህአዴግ ያለኝ መልእክት፣ እባካችሁ የኢህአዴግ አባሎች ቀዳማዊ ኃይለ ሥላሴ እንዴት እንደወረዱ አስታውሱ። በአምስት ብር ምክንያት ነው የህዝብ የወታደር ድምፅ አልሰማም ብለው ነው። ደርግም ደግሞ በወታደር ኃይል ሲመካ ቢያለ ሰው ጥይት አጉርሰው እያለ ሲፎክር እንዴት እንደወደቀ አይታችኋል። እናንተ ራሳችሁ ምስክሮች ናቸው። አሁን ደግሞ እናንተ የህዝብን አቤቱታ የህዝብን ለቅሶ ካልሰማችሁ እግዚአብሔርም እኮ ያዝንባችኋል። የሰው ሀዘንም እኮ ሰውን ይሰብራል። እባካችሁ በውይይት ሁሉንም ነገር ለመፍታት ተዘጋጁ። ግራ ቀኝ ያላችሁት ችን ሀገር እንደገና ከደም ወደ ደም አታሸጋግሩ። ሰላም እንዲኖር፣ ብሔረሰብ ከብሔረሰብ እንዲተካከፍ፣ ህዝብ ከህዝብ እንዲዛመድ አድርጉ እንጂ ህዝብ ለህዝብ ማናቆሩ ጥሩ አይደለም። በዚህ ዓለም ምንም ይዘን አልመጣንም። መጨረሻ ምንም ይዘነው አንሄድም። ለገንዘብ ሳይሆን ለእውነት እግዚአብሔርን ፍሩ። ለእውነት ደግሞ ሀገሪቷን አስተዳድሩ። ፈለግ ይሄ ነው። እግዚአብሔር ምሕረቱ ያውርድልን፣ ሰላሙን ይስጠን። አዲስ ነኝ ከአሜሪካ።
ሰላም ጤና ይስጥልኝ። የአሜሪካ ድምጽ የአማርኛው ዝግጅት ክፍል አዘጋጆች፣ ኢትዮጵያ ያለችበት ሁኔታ በአሁኑ ሰዓት እጅግ አሳዛኝ ነው እና እናንተ እንደ ሙያችሁም እንደ ዜጋም ትኩረት ልትሰጡት ይገባል። ሰሞኑን አቶ ጌታቸው ረዳ የሚባለው የወያኔ ባለስልጣን ከ60 ሰው በላይ በመረጃ የተደገፈ ሰው ገድለው እያለ 5 ሰው ሞቷል ይለናል። እንደገና የኢትዮጵያን ህዝብ ሰይጣን፣ ጋኔን፣ አጋንንት ይዟቸዋል ይላል። በእውነቱ የወያኔ ባለስልጣናት ፍጹም ጨዋ የሆነውን የኢትዮጵያ ህዝብ ሊመሩት ቀርቶ ከባህሪውም ውርስ የላቸውም። ስለዚህ ለኢትዮጵያ መጻኢ ዕድል ጠቋሚ ሀሳብ ያላቸውን መልካም ሰዎች እያቀረባችሁ አስተያየት ቢሰጡበት መልካም ነው። ወያኔዎቹም ያለ ደም መፋሰስ ባለ ህሊና ሰዎች እንዲያስተዳድሯት በሰላም ኢትዮጵያንና ስልጣናችሁን እንድትለቁ በእግዚአብሔር ስም ጠይቃችኋለሁ። እውነቱ ነኝ ከኢትዮጵያ።
አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም አስተያየቶቻችሁ እንድትልኩልን እናበረታታለን። ይህ የአሜሪካ ድምፅ ሬዲዮ የአማርኛው አገልግሎት ነው። አድማጮች፣ ዛሬ ኢድ ነው። ኢድ ሙባረክ እንላለን የተከበራችሁ ሙስሊም ምዕመናንን በሙሉ።
እንኳን ለ1409ኛው የነቢዩ መሐመድ የልደት ቀን መውሊድ አደረሳችሁ።
ዛሬ ቀደም ሲል እንዳልነው፣ አዎ መውሊድ ነው፣ የነቢዩ መሐመድ 1409ኛ ዓመት። ለመሆኑ መውሊድ በኢትዮጵያም ሆነ ከኢትዮጵያ ውጭ ባሉ ሙስሊሞች እንዴት ነው የሚከበረው?
አዲሱ አበበ ከአዲስ አበባ የሃይማኖቱ መምህር የሆኑትን ቀዳሚው ሙፍቲ ሐጂ ዑመር ኢድሪስን አነጋግሯል። መውሊድ ምን ማለት ነው ሐጂ በሚል ጥያቄ ይጀምራል፣ ቀጥሎ ይቀርባል።
መውሊድ ማለት በአረቦች ቋንቋ ወደ እኛ ስንተረጉመው ቋንቋው ትርጉሙ መወለድ ማለት ነው፣ ወይንም ደግሞ የመወለጃ ቀን፣ ነቢዩ የተወለዱበት ቀን፣ ወይንም ደግሞ ነቢዩ የተወለዱበት ቦታ ለማለት ነው። አማርኛው ትርጉሙ የሚሰጠው
ቦታውን
ይህን በሰው ልምድ መውሊድ ማለት ለነቢያችን መወለድ ደስታ ለሚዘጋጁት ዝግጅት ለመሰባሰቡ ለድግሱ ለሚዘመረው ዝመራ ለሶላዋቱ ለምኑ ለይህ ስም ተደርጓል። ይሄ ልምድ ይባላል። በልምድ የተደረገ ነው። አረቦች ቋንቋ ሳይሆን ትርጉም ሳይሆን በልምድ የተወለዱበትን ለመወለዳቸው ደስታ ለሚዘጋጁት ዝግጅት ስም ነው።
ነቢዩ አሁን ስንት ዓመታቸው ሆነ ዘንድሮ?
ነቢዩ ተተወለዱ አሁን እንግዲህ 1490 ዓመት ነው ዘንድሮ።
ኢትዮጵያ ውስጥ እንዴት ነው ይከበራል?
በመንግስት ደረጃ ታውቆ በአልሆኖ ነው የሚከበረው። ስርዓተ ዘግቶ ነው የሚውለው። ለሙስሊሞች ሶስት በዓላቶች ነው የተሰጡት። ኢደር ሲጥር የሚባላል ተጾም ስንፈታ፣ እንደዚሁ ኢደር አቡሃ የሚባል ደግሞ የአረፋ በዓል የሚባላለን። ሶስተኛው ደግሞ ይሄ አሁኑ የነቢያችን የተወለዱበት ቀን የሚከበረው ነው። እንደ ሶስት በዓላት የተሰረጠው የተፈቀደው ኢህአዴግ።
አዎ፣ ግን
የሆነ በመንግስት ደረጃ የሚታወቀው
እርግጥ መስሪያ ቤት ዝግ ነው ዛሬ። ነገር ግን መውሊድ እንደ ሌሎቹ እንደ አረፋ በዓል የመሰለ ትልቅ ክብር የለውም። በውጭ ሀገር እስልምና እምነት ተከታዮች ወይም አረቦች ናቸው በጣም የሚያከብሩት፣ ኢትዮጵያ ውስጥ ብዙ አይከበርም የሚል ነገር እሰማለሁ። መስሪያ ቤት ከመዘጋቱ ሌላ ዛሬ ምን ተደረገ? በዓል ነበር?
በዓል ነው። በዓል መቼም በዓልነቱ በእርግጥ ያኛው የዚህኛው በዓልና የመውሊዱ በዓልና የዛኛው የአረፋ የጾምትሽ በተግባራት ይለያያል። በበዓልነት በመከበር በኩል አንድ ነው። አሁን ዛሬም እንደ በአንዋር መስጅድ በተቀሩ መስጅዶች በኢትዮጵያ በሙሉ ሙስሊም በሆነ በሙስሊም አካል በሙሉ ተከብሮ የሚዋለው ዛሬ።
መልካም። እና በአሁኑ በዛሬው ዕለት ታዲያ እንዴት ነው ያከበራችሁት? እስቲ መውሊድ እንዴት ነው የሚከበረው? ታሪኩን ይንገሩኝ ትንሽ። እርስዎ እንዴት ነው? ጥሩ በዓል አሳለፉ? ጥሩ እያከበሩ ነው አሁን ሙፍቲ?
አዎ፣ እኛ ተሰማንተና ጠዋት ጀምረን የነቢዩን ከተወለዱበት ጊዜያት ጀምሮ እስከ ሞቱ ለትልፈታቸው ድረስ የነበረውን መልካም አመራራቸውን ለህዝብ አዝምታቸውን ርህራሄያቸውን አክብሮታቸውን እየዘረዘርን እያስረዳን እያሳወቅ ለሰው ልጅ ምን ጥቅም ይዘው መጥተዋል፣ የእሳቸው መወለድ መላክ ምን አምጥቷል፣ መላክ ወደ ሰው ልጅ መላካቸው ምንስ ጉዳት በእሳቸው ምክንያት ተፈጣሪ ካላህ ቀርቷል፣ ተከልክሏል ከሰው ልጅ ላይ የሚለውን እንደው ሶሎዋት የምንለው አለ። በእሳቸው ላይ ዱዓ እናደርጋለን። ለሀገር ዱዓ እናደርጋለን። ለህዝብ ዱዓ እናደርጋለን። ለሃይማኖቱ በማንኛውም አክብሮት ትናንትና ጠዋት ጀምረን እኛማ አሁንም ገና አክብሮቱ በዓሉ አልተፈታም። አሁንም እኛ ለሊቱም ቀንም ነው እኛማ ያከበር ነው። በእኛማ በኩል ከትናንትና ጠዋት ጀምረን ቀንዋል፣ አለሊቱ ማተን፣ አሁንም ደግሞ ዛሬዋል። አሁንም ደግሞ ተማሪዎቹ ደረሳ እንላቸዋለን። ሰውን ያለው አሁን አክብሮ ነው የሚያድረው ዛሬም ገና።
አይ ጥሩ ነው። ገና ነው ሰዓቱ። አሁን ገና ሶስት ሰዓት ገና ማለፉ ነው። ብዙ ሰዓት አለ። መልካም በዓል ይሁንላችሁ። እንግዲህ ሼክ ኦመር።
እሺ ማቴ፣ በጣም እናመሰግናለን። ሁላችንም ክብር አላርግ።
እሺ፣ ቀዳሚ ሙፍቲ ሀጂ ኦመር ኢድሪስ፣ እግዚአብሔር ይስጥልኝ። ኢድ ሙባረክ። እንደገና አባቴ
ባረከላሁ፣ ሁላችንም ይባርክልን። እናንተም ሰላም፣ እኛም ሰላም ይሁን፣ ሀገራችንም ሰላም ይሁንልኝ። ጌታ
አሜን፣ አሜን።
صلوات الله وسلام الله على نبيك وخير خلق الله صلوات الله وسلام الله على نبيك وخير خلق الله بسم الله جل جل قبدر الرحمن الرحيم رحمة ما سار الحمد لله نعمة سندر
اهون دغمو ايتيوبياويان باميريكا
ዋሽንግተን ዲሲ ውስጥ በምትገኘው በርዕሰ አድባራት ደብረ ሰላም ቅዱስ ማርያም ቤተ ክርስቲያን የተቋቋመው የኢትዮጵያውያን መረዳጃ ዕድር በአሁኑ ወቅት የራሱን ጽሕፈት ቤትና መሰብሰቢያ አዳራሽ ገዝቶ ባለፈው 15 ቀን አስመርቋል። ይህ 702 አባላት ያሉት መረዳጃ ዕድር በዕለቱ በተሰበሰበው ሕዝብ ቤት ለምቦሳ ሲባል በስፍራው ነበርኩና ምረቃውን አስመልክቼ በነበረኝ የመጀመሪያ ክፍል ዝግጅቴ ከሊቀመንበሩና ከአንዳንድ የአመራሩ አባላት ያገኘሁትን አሰምቼ ቀሪውን የሕዝብ አስተያየት በየደራ ቆየቸው ነበርና ዛሬ አቀርባለሁ። በቅድሚያ ግን ክፍል አንድን ሳበቃ ለእድሩ ሊቀመንበር ለአቶ ታደለ አወቀ ያቀረብኩት ጥያቄ አልተመለሰም ነበርና ከዚያ ጀምራለሁ። አቶ ታደለ ሰላም፣ እንደገና ተገናኘን። ባለፈው ጠይቄ በጊዜ ጥረት አልተመለሰም ነበርና በአደጋ ጊዜ ለአባል ወይም ለአባል ቤተሰብ የሚሰጥ ክፍያ እንዴት ነው የሚወሰነው?
ለነማንስ ነው የሚሰጠው?
በድጋሚ ተናስተልኛ ሰው አዲሱ ለማንኛውም አባል በተንድ ነው ባልና ሚስት አባል ናቸው ማለት ዳር ከሆነ አባሉ ወይም አባሏ በሞት አደጋ በሚለዩበት ጊዜ $7,000 ለእያንዳንዳቸው ይከፈላል። ልጅ እንደዚህ ደግሞ በሞት ሲለይ ከነሱ አብራክ ይወጣ እድሜው ከ18 አመት በታች ሆነ ወይንም ኮሌጅ የሚማር እድሜው እስከ 24 ሆነ በቤተሰብ ትገኝነት የሚኖር ከሆነ ለልጆቻቸው ደግሞ $5,000 ይከፈላል። የአባሉ ቤተሰቦች ለጉብኝት ወደዚህ ሀገር መጥቶ እዚህ አሜሪካን ሀገር የሚስትም አባትና እናት ወይንም የባልም አባትና እናት በእንግድነት ወቅት በልጆቻቸው ቤት ሆነው በሞት ቢለዩ ለአባሉ ቤተሰብ $3,500 በድጎማ እንሰጣለን ማለት ነው።
ሰሞኑን አንድ አዲስ ነገር እንዳለም ነግረህ ነበር። ምንድነው እሱ?
ድሮ ተመዝግቦ የሚንቀሳቀሰው በዲስትሪክት ኦፍ ኮሎምቢያ በዲሲ ህግና ደንብ አትራፊ ባልሆነ ድርጅት በፌደራል መንግስት ከታክስ ነጻ የሆነ ድርጅት ነው። በሜሪላንድ ግዛት ሲልቨር ስፕሪንግ አካባቢ በመሆኑ በሜሪላንድም አትራፊ ባልሆነ ድርጅት ተመዝግቦ በፌደራል መንግስት እውቅናን ሰሞኑን አግኝቷል። ስለዚህ እንግዲህ በሜሪላንድም ተመዝግበናል ማለት ነው።
ቢበዛ በ6 ወር ለአገልግሎት ዝግጁ እንደሚሆን የተገለጠው ይህ ቤት ከአባሎች በተጨማሪ
ማንኛውም የኢትዮጵያዊ ተቋም ኢትዮጵያም ያልሆነ ተቋም መጥቶ ይህንን ቦታ ተከራይቶ መጠቀም ይችላል። እድርተኛው ለአገልግሎት የሚከፍለው ዝቅተኛ ነው። አንዳንድ ትንንሽ ለጽዳት ስራዎች የሚውሉ ክፍያዎችን በማከናወን ይጠቀማል። ይሄ ንብረቱ ነው፣ የሱ ነው። ለአገልግሎት የሚከፍለው ዝቅተኛ ነው።
አመሰግናለሁ አቶ ታደለ። ምን ተሰማው ብዬ አንዳንድ በስፍራው ማለትም በምረቃው ዕለት የተገኙ አባሎችን ጠይቄ ነበር። ወይዘሮ ብርሃኔ ወልደ ማርያም፦
በጣም ኩራት ይሰማኛል። በረዶ ላይ ቁጭ ብለው ያን ሁሉ መከራና ስቃይ ችለው ይህንን በማግኘታቸው ደስ ይለኛል። እግዚአብሔር ይባርካቸው።
አርቲስት ጌታቸው አብዲ፦
በስደት የሚገኘው ኢትዮጵያዊ ምንም እንደ አገሩ ባይሆን በሰው አገር ተስፋ ሊሰጠው የሚችል በመሆኑ በእኔ በኩል በጣም ከፍተኛ እርምጃና ደስታን የፈጠረብኝ።
አርቲስት ጠለላ ከበደ፦
እንደነኚህ አይነቶች ኢትዮጵያኖች ለሰው የሚያስቡ ሰዎች በመገኘታቸው እዚህ አሜሪካን አገር በጣም ትልቅ ደስታ ነው። እንደዚህ እኮ ብንተባበር ኖሮ ሌላ 3, 4, 5, 6 ቤት ይገዛ ነበረ።
ዶክተር አክሊሉ ሀብቴ፦
የኢትዮጵያውያን መጠናከሪያ ምልክት ነው። ቤቱ አይደለም፣ ከቤቱ ጀርባ ያለው የአንድነት የመተባበር ውጤት ነው። ኢትዮጵያውያን የራሳቸው መናኸሪያ ማግኘታቸው ትልቅ ነገር ነው፣ እመርታ ነው።
አቶ ጌታሁን አምባቸው፦
ይሄ ድር እዚህ ደርሳል ብዬ አላሰብኩም ነበረ። እርምናችሁ ተብለን ነበረ። ዝናብና ፀሐይ ሲመታን ቆየን። እግዚአብሔር ይመስገን ከመሀላችን እስካሁን የታመመ ሰው እንጂ የሞተ የለም። በጣም ደስ ነው ያለን። ወደፊት ደግሞ ጥሩ ይሆናል።
ዶክተር አልማዝ ዘውዴ፦
ህብረተሰቡ በእውነቱ እየተረጋጋ ሲሄድ እንደዚህ አይነት መገናኛ ቦታ በጣም ወሳኝ ነው። ለሁሉ ሰው አመቺ ነው። በሜትሮ መምጣት ይችላሉ፣ በባስ መምጣት ይችላሉ። ዊኬንድ ላይ መኪና ማቆሚያ እንደ ልብ ነው፣ 5 ደቂቃ። በእውነት ይሄ እግዚአብሔር ስጦታ ነው ብዬ ነው የማስበው።
አቶ ዘነበ አለማየሁ፦
ይሄ ድር በስደት አንድ እርምጃ ተራምዶ ኢትዮጵያንና ህዝቧን አሜሪካ በምንገኘው ኢትዮጵያውያንና ትውልደ ኢትዮጵያውያን ለሆኑት ሁሉ የምስራች ነው፣ ሐውልት ነው። ለኢትዮጵያ የተተከለ ማህበራዊ ዋስትና ማለት ነው ለዜጎቻችን። ይህንን ሐውልት ወደ ተሻለ ደረጃ እናደርሰዋለን።
ወይዘሮ ማረታ ካሳ፦
በጣም የማመሰግነው በበረዶ ቁጭ ብለው እችን ድር እስከዚች ያደረሷትን ሰዎች ነው። ፍጻሜውን ያሳምረው። ይህ ለኢትዮጵያውያን ኩራት ነው።
አቶ ስዩም ጋረደው፦
እጅግ በጣም ደስ ነው ያለኝ። ልጅ ወልዶ የልጅ ልጅ እንደ ማየት ማለት ነው። ቃላት ያንሰኛል። ይህንን በማየቴ እምባ እየተናነቀኝ እግዚአብሔር ሆይ ለዚህ አሁንም ነው የምለው እና ኢሞሽናል ሆኜ ነው የምናገረው። ይሄ ደግሞ አሁን የተገዛው ቤት ፌኔራል ሆምም መዳሪያም መኳያም ልጆቻችንም የሚዝናኑበት መጦሪያም ሊሆን ይችላል። የኢትዮጵያውያን ልጆችም እዚህ ጋር ቁጭ ብለው በኢትዮጵያውያኖች ሊጠበቁበት የሚችሉ የስራ መስክ ይፈጥራል ብዬ ነው የማምነው።
ርዕሰ ደብር አብርሃም ሀብተስላሴ፦
ይህንን የመሰለ ንብረት መያዝ ቀላል አይደለም። በኢትዮጵያውያን ስም እኛ ብቻ አይደለንም አሁን የምንጠቀምበት፣ ከእኛ ደግሞ ወደ ልጆቻችን ከልጆቻችንም ወደ ልጅ ልጅ የሚተላለፍ ነው። ታሪክ መስራት ማለት ነው እና በጣም ነው ደስ ያለኝ። በእውነቱ ከልቤ ነው የተደሰትኩት። እግዚአብሔርን አመሰግናለሁ ለዚህ።
ቀሲስ ዘላለም አንተነህ፦
ለህብረተሰቡ ትልቅ መሰረት የሚሆን ለችግሩ ለደስታው መፍትሄ የሚሆን እንደዚህ አይነት ስራ በመሰራቱ ከልቤ ደስ ብሎኛል። ኮሚቴው በእውነቱ ጠንካራ የሆነ ኮሚቴ ስለሆነና አርአያነት ምሳሌነት ያለው በመስራታቸው ከልቤ ደስ ይለኛል።
ሊቀ ሊቃውንት ወርቅነህ ኃይሌ፦
ተስፋችንን እንጥልበታለን።
ያርስተላ ደና ይሃዘን ለቅሶ ብቻ አይደለም መማሪያ ይሆናል መሰብሰቢያ ይሆናል አንድ ሌላ ጸጋ ነው ትልቅ ሀብት ነው ለኢትዮጵያ ሀብት ነው ማለት ነው
ከነዚህ አስተያየት ሰጪዎች መካከል ለወቅቱ ሊቀመንበር ላቱ ታደለ እንደተሰጠው ያለ የቀድሞ አመራሮችም ምስጋና ያቀርባሉና ከአባሎች ያገኙትን ምስጋና እኔ እንዳላስቀርባቸው እንኳን ደስ ያላችሁ በማለት አመሰግናቸዋለሁ
ቀጥሎ ዲሞክራሲ በተግባር ፕሮግራማችን ይቀጥላል።
ከአንድ ሳምንት በኋላ በሚጠናቀቀው የአውሮፓውያኑ 2015 አፍሪካ ህገ መንግስታዊ ለውጦችንና የስልጣን ሰላማዊ መንገድ መተላለፍን አስተናግዳለች። የአሜሪካ ድምጹ ጂል ክሬግ ከናይሮቢ ያጠናቀረው ዘገባ ለሰሎሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ ይዞታል።
የአውሮፓውያኑ ዓመት 2015 ለአፍሪካ ዲሞክራሲ ውጣውረዱ የበዛበት ሆኖ ታይቷል። ናይጄሪያ ባለፈው ዓመት 2007 የቀድሞው ጀነራል ሙሐመዱ ቡሃሪ የወቅቱን ፕሬዝደንት ጉድላክ ጆናታንን አሸንፈው ለመጀመሪያ ጊዜ ስልጣን በሰላማዊና ዲሞክራሲያዊ መንገድ መሸጋገሩን አረጋገጠች። ያ ህዝባዊ ምርጫም ለ16 ዓመታት የዘለቀውን የአንድ ፓርቲ የበላይነት አበቃ። በታንዛኒያ ፕሬዝደንቱ ጃካያ ኪኩዌቴ በሕገ መንግሥቱ የተፈቀደላቸውን ሁለት የሥልጣን ዘመን ከጨረሱ በኋላ ሳያንገራግሩ ወረዱ። ጆን ማጉፉሊ በጥቅምት ወር ከተጋጋለ የምረጡኝ ዘመቻ በኋላ አሸንፈው በሰላማዊ መንገድ ተመርጠው ሥልጣን ተረከቡ። የቀድሞው የሕዝባዊ አገልግሎት ሚኒስትሩ ማጉፉሊ ለነጻነት በዓል ማድመቂያ ይወጣ የነበረውን ከፍተኛ ገንዘብ ድህነትን ለመቀነስ ሲሉ ስነ ስርዓቱን ሰርዘዋል። በእለቱ የጽዳት ዘመቻም እንዲካሄድ አድርገዋል። ቤንጂ እንዶሎ የብሔራዊ ልማት ድርጅት መስራችና ዋና ዲሬክተር ናቸው። ስለ አዲሱ ፕሬዝደንት ያላቸውን አስተያየት ሰጥተዋል።
The new president Magufuli has just started on a wonderful note, full of energy.
አዲሱ ፕሬዝዳንት ማጉፉሊ በጣም ደስ በሚያሰኝ ተግባር ነው ስራ የጀመሩት። በሙሉ ኃይላቸው በአውንታይ ስሜት ብዙ በመናገር ሳይሆን ብዙ በመስራትና በማሳየት ነው ስራ የጀመሩት። ይሄ በተለይ እንደ ኬንያ ያሉ ጎረቤቶችና ሌሎችም ያካባቢ ሀገሮች ጥሩ ምሳሌ ሊሆን የሚችል ነው። ኡጋንዳን ብንወስድ ምርጫ የምታካሄደው ከአንድ ወር ተኩል በኋላ ነው።
የተፈራው ግን አልቀረም። ኩሩንዚዛ ኃይል ተጠቅመው ሐምሌ ላይ እንደገና ተመረጡ። ቡሩንዲ ውስጥ የተከሰከሰውን ሁከት ሽሽት 200,000 ዜጎች ሀገር ጥለው ተሰደዋል። ዩናይትድ ስቴትስም ድርጊቱን በማውገዝ በትንሹ 4 ከፍተኛ የሀገሪቱ ባለሥልጣናትና የመፈንቅለ መንግሥቱን ባደራጁት መኮንኖች ላይ ማዕቀብ ጥላለች። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትም በበኩሉ ግድያውንና ሰቆቃ መፈጸሙን አውግዟል። ይህም ሁሉ ሆኖ ግን ሁከቱ አላባራም። አፍሪካ ውስጥ ቀጥሏል። ሁከት ዛሬ በደቡብ ሱዳንም አለ። በዛ በአስር ሺዎች የሚቆጠሩ ተገድለዋል። የእርስ በርስ ውጊያው ከሁለት ዓመት በፊት ከተጀመረ በኋላም ቢያንስ ከ2 ሚሊዮን በላይ ዜጎች ከቤት ንብረታቸው ተፈናቅለዋል። አሁንም የሁለቱም ማለትም የፕሬዝደንት ሳልቫኪርና የሽምቅ ተዋጊዎቹ መሪ የሪክ ማቻር ደጋፊዎች የሰላሙን ስምምነት የጣሰው እርሱ ነው በመባባል እርስ በርስ እየተካሰሱ ናቸው። የደቡብ ሱዳኑ የሰላም ስምምነት እስካለፈው ህዳር መጨረሻ ጊዜያዊ አስተዳደር እንዲመሰረት ጥሪ ቢያቀርብም ተፈጻሚነት አላገኘም። በአዲሱ የሰላም እቅድ መሰረት ደግሞ የሽግግር መንግስቱ እስከ ጥር አጋማሽ ተግባራዊ መሆን አለበት። ወደ ኮንጎ ሪፐብሊክ ስንሸጋገርም ሰላም የለም። የተቃውሞ ሰልፎች ወደ ግጭት አመርተው ጉዳት ደርሷል። ፕሬዝደንቱ ዴኒስ ሳሱ ንጉሶ ባለፈው ጥቅምት የፕሬዝደንቶችን የስልጣን ዘመን ከሁለቴ በላይ ለማድረግና የድሜ ገደቡንም ከ70 ከፍ እንዲል የሕገ መንግሥት ማሻሻያ ረፈረንደም አካሂደዋል። በሕዝበ ውሳኔው መሠረት ከጠቅላላው ድምፅ 92 ከመቶውን አግኝተው ቢያሸንፉም የዓለም አቀፉን ማኅበረሰብ ታዛቢዎች ግን ጥርጣሬ ውስጥ ከተዋል። በጎረቤት ኮንጎ ዲሞክራቲክ ሪፑብሊክም ፕሬዝደንቱ ጆዜፍ ካቢላ የፕሬዝደንታዊ ምርጫውን ጊዜ ከፊታችን ህዳር 2009 በመቀየር የሥልጣን ዘመኑንም ለማራዘም እየሞከሩ መሆናቸው ታውቋል። በሩዋንዳ ፕሬዝደንቱ ፖል ካጋሜ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ.ም ለሦስተኛ የሥልጣን ዘመንና ከዚያም በኋላ ለተጨማሪ ሁለት ምርጫዎች እንዲወዳደሩ የሚፈቅድላቸውን የህገ መንግስት ማሻሻያ ህዝበ ውሳኔ አካሂደው ከጠቅላላው ድምጽ 98.4%ን በማግኘት አሸንፈዋል። በናይሮቢ ዩኒቨርሲቲ ጥናት የሚያካሂዱት ኤሪክ ማንጋ ግን ይልቅስ አፍሪካ የሚበጃት ዲሞክራሲያዊ ተቋማትን ብትገነባ ነው ሲሉ ይመክራሉ።
It is high time Africa should forget about this issue of laying their destiny with individuals.
አፍሪካውያን መጻኢ ዕድላቸውን ከግለሰቦች ጋር የማስተሳሰሩን ጉዳይ ቢረሱ የተሻለ ይሆናል። ምንጊዜም ጥሩም ሆነ መጥፎ መሪ ሊያጋጥመን እንደሚችል እሙን ነው። ጠንካራ ተቋም አካሉን ግን ትክክለኛውን አቅጣጫ እንደምንይዝ የታወቀ ነው።
የያዝነው 2015 የአውሮፓውያኑ ዓመት እንግዲህ ይህን ይመስላል። 2016 ለአፍሪካ ዲሞክራሲ የተሻለ ሁኔታ እንደሚፈጥር ተስፋ ይደረጋል። በ2016 በትንሹ በ9 የአፍሪካ ሀገሮች ቁልፍ ምርጫዎች ይካሄዳሉ።
አሁን ደግሞ ሴቶችና ቤተሰብ።
ኢትዮጵያ ውስጥ አሉ ከሚባሉ ጎጂ ባህሎች ያለ እድሜ የሚደረግ ጋብቻ ነው። 140 ያህል ልማዶች አሉ። ህፃናት ያለ እድሜያቸው ሲዳሩ ምን ችግር ይገጥማቸዋል? የህግ ባለሙያ የኢትዮጵያ ቤተሰብ ህግ ምን ይላል በዚህ ጉዳይ ላይ አንድ የህግ ባለሙያ ዝግጅቱን ያዘጋጀችው ሲሆን እንደሚከተለው አጠናቅራለች።
ያደኩት ያው በጻነሴን ቤተሰቦች የመጡ ከሚቴ ጋር ነበር። ሚቴ ልትድረስል ወደር አልፈልግም ጻፍቼ ነው ወደዚህ የመጣው።
ትርንጎ ቢተው ተባላለች። ወላጆቿን በሞት በመነጠቋ ያሳደጓትን አያቷን ነው ሚቴ የምትለው። ላቅመ ሄዋን ሳትደርስ ሰውነቷ ሳይጠነክር በ13 ዓመት እድሜዋ የመዳሯን ወሬ ስትሰማ የተወለደችበትን ቀዬ የደቡብ ጎንደሩን አዲስ ዘመን ጥላ በስሚስም የምታውቃቸው ዘመዶቿን አፈላልጋ ሳው ጎንደር አዘዘው ተክለሃይማኖት አይራ ሚካኤል ወደ ተባለ ቦታ ተሸሸገች። በቤት ውስጥ የተያዘው ሽርጉድ ለእርሷ ሰርግ እንኳን መሆኑ አልተነገራትም ነበር።
ደግሳውቄ ነው ከዛ ሰራውና የሚከደው።
ልትሸሸግባቸው የመጣችባቸው ቤተዘመድም እንደዋዛ አልተቀበሏትም። እነርሱም ዘመድ በመሆናቸው ቀን ቆርጠው ድግስ ደግሰው ልጅ ለመዳር በዝግጅት ላይ ያሉት ወላጆች ጉዳይ አሳስቧቸው ልጅቱን ለመመለስ ጥረት ያዙ። በቤት ውስጥ ግን የቆሎም የቀለምም ትምህርት የቀሰመ ዲያቆን ጌታ መሳይ ነበርና ከቤተሰቡ ጋር ከፍተኛ ትግል አድርጎ ካራቱ ዘንድ አስጠጋት።
ያው በወቅቱ ቤተሰብም አያቴም እናቴም ሌሎችም እኔ ጋር ተጣላን። የተጣላነው ምንድነው? ይሄ ልኳ ማለት ቀላል ነገር አይደለም።
ትርንጎ ያለ እድሜዋ በ13 ዓመቷ ከመዳር አምልጣ የሚያስጠጋትም አግኝታ ትምህርቷን ቀጠለች። የዚሁ ቤተሰብ ሌላ ታሪክ ግን መጣ። እዚያው አዘዘው ተክለሃይማኖት አይራ ሚካኤል ውስጥ ነው 13 ዓመት በወቁ ያልደፈነችው ኢየሩስ ደሳለኝ የነዲያቆን ጌታ መሳይ ቤተሰብ ናት። ኢየሩስ ታሪኳን ለመናገር ከእናቷ ወልደት ጀምራለች።
ደኩት ሚቶች ጋርና አክስቴ ጋናቴ ድሮ እንደ ሰራተኝነት ነው ተቀጥራ ስትኖር አጋጣሚ የሆነ ልጅ አስረገዛትና ወለደች። ከዛ ስትኖር ጥሏት ጠፋ። ሚቴጂ ነበረች የነበረች በሰትዩ እህት ነበረች። ከዛ የሷ እህት አሳደገችኝና እስከ 3 ዓመቴ ሞተች። እሷ ስትሞት እሚቴ አመጣችኝ እሚቴ ጋር አደኩ። ከዛ ትምህርት ቤት ገብቼ እየተማርኩ ያለ አጋጣሚ ጥምቀት ሲሄድ የጓደኛዬ ወንድም አስገድዶ ደፈረኝ። ማርገዜን አላውቅም ምንም ነገር አላውቅም ወለድኩኝ። ህፃን ስለሆንኩ ብዙም አይታወቅም። ሰውነቷን እየወፈረች ነው በህክምና በጸበል ምናምን ነው ሲከታተሉኝ ነበር። ከዛ በኋላ መጨረሻ ላይ የመውለጃ ሰዓት ሲደርስ እነሱ ማወቁ ህክምና ሄድኩኝ ማወቁ በቃ ወለድኩኝ።
ኢየሩስ በልጅነቷ ከደረሰባት የወሲብ ጥቃት ማምለጥ አልቻለችም። አሁን በ14 ዓመቷ የአንድ ዓመት ወንድ ልጅ ታቅፋለች። እንደ ትርንጎ ድል ቀንቷቸው ከዚህ ያላመለጡ እንደ ኢየሩስ የሚደፈሩ ያለ እድሜያቸው የሚዳሩ የሚጠለፉ ጾታዊ ጥቃት የሚደርስባቸው እጅግ በርካታ ሴቶች ናቸው። አለምነሽ ከሰሜን ጎንደር ጭልጋ ወረዳ በእግሯ 12 ሰዓት ተጉዛ ካገኘችው ህብረት የተሰኘ የገጠር ትምህርት ቤት 2 ዓመት አስተምራለች። ከዛም እዛው አካባቢና በተለያየ የገጠር ቦታ እየተዘዋወረች ለ5 ዓመታት ስታስተምር የኑሯቸውን ሁኔታ በደንብ ቃኝታለች። ሴቶች ያለ እድሜያቸው ስለሚዳሩበት ሁኔታም ትናገራለች።
በባለፈው አመት ላይ ብዙ ተማሪዎች አስቀርተን ነበር፣ ግን ማህበረሰቡ እረ ጨርሰው እየተንጓለሉ ነው። ዝረው የኛ ያንኛው ትልቅ እየጨርሰ ከዛ ጭልጋ ቁጭ ብሎ ብር ላክልኝ እንዲበልልኝ እያለ መከራ የሚያሳየኝ አንድ እንደ የምን ትምህርት ነው ብሬ ነማር እረ እንዲ ባካችሁ ተውኝ ይላሉ መምህራኖች ሲሄዱ። እንደገና በድብቅ ሰው ሳይሰማ ሳይዘፈን ምናምን ቀለበት ብለው እንትን ይላሉ። እና ተማሪ እየቆየ ስናጣራ ተማሪዎች ሁሉ የተናገራችሁ እንደሆነ እንዲያርጌ ለአባት ተናግሬ ማስመታ ምናምን ስለተዋል ተማሪዎች ላይ ይደብቃሉ። ከተዳሩ በኋላ ስናጣራቸው አረ ተድራ 10 ቀን ከሆናት በኋላ ነው የምትሄድ ተብላ 10 ቀን ሙና ነው የቀረ ምናምን ስናቸው ከቤት ሁላ ስንሄድ የሆነ ማህበር ምናምን አስመስለው አረ ትንሽ ማህበር ነበረን እንደ ስራ ይዘን አላዳርሰን ብሎ ጊዜ ምናምን ብለው ይሰዱናል። ያው ቀለበት በውስጥ አዋቂነት አስረው ዝም ብለው ማለት እና ብዙ ተማሪዎች ይበሩ። አሁን ግን የመዳር እንትኑ የሰፋ ነው።
ዶክተር አምባይ ወልደ ሚካኤል 14 ዓመት በአዲስ አበባ ፌስቱላ ሆስፒታል አገልግለዋል። በኢትዮጵያ የተለያዩ ክልሎችና በአፍሪካ የተለያዩ ከተሞች እየተዘዋወሩ የማህፀንና ጽንስ ሕክምና እንዲሁም የማስተማር አገልግሎት ይሰጣሉ። በ20 ዓመት የአገልግሎት ዘመናቸው ወደ 7000 የሚጠጉ የፌስቱላ በሽተኞችን አክመዋል። ሴቶች ልጆች ለአቅመ ሔዋን ከመድረሳቸው በፊት በመደፈርም ሆነ በመዳር የግብረ ስጋ ግንኙነት እንዲፈጽሙ ሲደረግ ችግር ይደርስባቸዋል ይላሉ።
እነዚህ ልጆች በሚዳሩበት ጊዜ ገና ለግብረ ስጋ ግንኙነት ለማድረግ ሰውነታቸው ዝግጁ አይደለም። ይሄ ሰውነታቸው ይሄ እንዲዳብር የሚያደርገው በሰውነታቸው የሚፈጠር በእንግሊዝኛው ሆርሞን የሚባል ቅመም አለ። ይሄ በእድሜያቸው ነው እየጨመረ የሚሄደው። ይሄ ሆርሞን በሰውነታቸው ውስጥ ባለመኖሩ እድገታቸው ወይም ደግሞ ለግብረ ስጋ ግንኙነት ብቁ የሚያደርጋቸው ፍላጎቱም አካላዊ ዝግጅት በቂ አይደለም። ስለዚህ ግንኙነት በሚያደርጉበት ጊዜ በተለይ ደግሞ ብዙ ጊዜ ይሄ ችግር የሚፈጠረው የወንዱ እድገት ከሴቶቹ እድገት ትልቅ የሆነ ነው እና ይሄን ግብረ ስጋ ግንኙነት በጉልበት ለመፈጸም በሚጥሩበት ጊዜ የሰውነታቸው አካል በምድራቸው በኩል የመቀደድ ወይም ደግሞ ከፊኛቸው ሽንታቸው እንደሚቆጣጠሩበት ክፍል አካባቢ የጉዳት መድረስ ስለሚችል ፊስቱላ የሚባለው የአይነ ምድርና የሽንትን መቆጣጠር ችግር ይደርስባቸዋል።
ህጻናቱ ያለ እድሜያቸው ከወለዱ በኋላ የሚያጋጥማቸውን የጤና ችግር መታከም የሚችሉበት እድል አግኝተው ከታከሙም በኋላ የሚደርስባቸው የስነ ልቦና ችግር ቀላል አይደለም ይላሉ።
እነዚህ ልጆች ታክመውም ድነውም ቢሆን የሚሰማቸው በአጋጣሚ የተፈጠረው ችግር ህሊናቸውን ስነ ልቦናቸውን ይሰብረዋል።
የራሳቸውን ስነ ልቦና አሸንፈው እንደገና ህይወታቸውን ለመምራት አንገታቸውን ቀና በሚያደርጉበት ጊዜ በማህበረሰቡ የሚደርስባቸው ጫናና ሹክሹክታ ሌላ ፈተና እንደሚሆንባቸው ዶክተር አምባይ ይናገራሉ።
በማህበራዊ ህይወታቸው እንደዚህ ሆኑ እንደተደፈረች የሚለው አይነት ሲሰማ ያላቸውን ከአካባቢው ግንኙነቱ ከህብረተሰቡ ጋር ያላቸው ይሸማቀቃሉ።
አቶ ደበበ ኃይለ ገብርኤል ከህግ ጋር በተያያዙ ጉዳዮች የማማከር ስራ የሚሰሩ የጥብቅና ባለሙያ ናቸው። አዲስ የተሻሻለው የቤተሰብ ህግ ስለ ጠለፋና አስገድዶ ጋብቻ የሚለውን ያብራራሉ።
አዲሱ የወንጀል ህግ በሚሻሻልበት ጊዜ በውስጡ ካካተታቸው ወይም ደግሞ እንዲሻሻሉ ከተደረጉ ነገሮች ውስጥ አንዱ ጠለፋን የሚመለከት ነው። በዚህ በተሻሻለው ህግ አንቀጽ 587 ላይ እንደተመለከተው ጠለፋ በወንጀል ያስቀጣል። ግን በዚህ በተሻሻለው ህግ ላይ ቢያገባትም ክሱ አይቋረጥም። ከዛም ቅጣቱ ከ3 ዓመት እስከ 10 ዓመት ድረስ በሚችል ጽኑ እስራት ያስቀጣል። ሁለተኛው ነገር ደግሞ ምንድን ነው? ቤተሰቧ ወይም ደግሞ ቤተሰብ አስገድዷት እሷም እንድትታረቅ ቢደረግ ክሱ አይቋረጥም። ከዚህ በተጨማሪ ካሳ መጠየቅ ትችላለች።
ነገር ግን አንዲት ሴት በርካታ ችግሮችን አልፋ ጠላፊዎቿን ወይም ደፋሪዎቿን በህግ እንዲጠየቁ የማድረግ እድል ብታገኝ ሊከፈላት የሚችለው የካሳው መጠን
አጠያያቂ ነው። ምክንያቱም የወንጀል ህጉ ሲሻሻል አብሮ የፍትሐብሔር ህጉ ላይ የተመለከተው የካሳ ጉዳይ መሻሻል ነበረበት። እንዲህ አይነቱ ድርጊት በሚፈጸምበት ጊዜ በሴቷ ላይ የሚደርሰው የሞራል ጉዳት ነው እና ይህን የሞራል ጉዳት ለመካስ ብላ ክስ ብታቀርብ በፍትሐብሔር ህጉ ላይ ትልቁ ካሳ 1000 ብር ነው።
የቤተሰብ ህጉ አንዲት ሴት በስንት አመቷ ነው ማግባት የምትችለው ይላል። ከዚህ እድሜ በታች ያለችን ሴት አስገድደው የሚድሩ ወይም የሚያገቡ ምን ይጠብቃቸዋል?
18 ዓመት መሆን አለበት። ከዛ በተረፈ ደግሞ ጋብቻ በሙሉ ፈቃደኝነት መሆን እንዳለበት ተቀምጧል። ስለዚህ ከነዚህ በታች የሚፈጸም ጋብቻ
በወንጀልም ያስጠይቃል። ለምሳሌ በአስገድዶ መዳር፣ አስገድዶ መዳር ያው ከአስገድዶ መድፈር ወይም ደግሞ እንድትደፈር ከማድረግ የሚለይ አይደለም።
ነገር ግን የዚህ ህግ መሻሻል ሁኔታውን ምን ያህል ቀይሮታል የሚለው ሰፊ ጥናት እንደሚፈልግ አቶ ደበበ ገልጸው ህጉን ወደ ተግባር ለመቀየር በርካታ ችግሮች እንዳሉ ይናገራሉ። ሴቶች የሁሉ ነገር መሰረት በመሆናቸው የተሻሻለው የቤተሰብ ህግም ሆነ ኢትዮጵያ ይህን ጉዳይ በተመለከተ የፈረመቻቸው ዓለም አቀፍ ህጎች በሚገባ ተግባር ላይ ሊውሉ አስገድደው የሚድሩትም ሆነ አስገድደው የሚያገቡት በአግባቡ በህግ ሊጠየቁ እንደሚገባ ይገልጻሉ።
የዛሬው ፕሮግራማችን አበቃ። ያስተናገርናችሁ አዲሱ አበበና
አዳነች ፍስሐዬ ነን። አሁን የትግርኛ ፕሮግራም ይቀጥላል።